ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሐምሌ 2 2016 ዓ ም መሰናዶ ጀመረ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን ጀነራል አብዱልፈታህ አልቡርሃንን አነጋግሯል። በዚህ ዙሪያ የምሽቱ አብይ ርዕስ ያተኩራል። በሌላ በኩል በጠቅላይ ሚኒስትሩ ኢኮኖሚያዊ ጉዳዮች ላይ ማብራሪያ ከባለሙያዎች ጠይቀናል።
አሁንም ወደ መንግስት ተቋማት እየሄደና አስፈላጊ ነገሮች ላይ የሚውል ከሆነ ለሙስናዋን የሚያባብስ ከሆነ ምስሩ መምጣቱ የዳው ነው እንጂ የሚበዛው ኢኮኖሚ ላይ የገለጠ ጠቀሜታ ላይኖረው ይችላል ማለት ነው።
የዋጋ ግሽበቱ ለመቀነስ እየተደረገ ያለው ውጤት ያመጣ ቢሆንም በሌላ በኩል ያ የመጣው ውጤት እስከ መቼ ድረስ በዚህ ይቀጥላል? መንግስት በምን ሊያሻሽል የሚችልበትን ለማስረዳትም የተሞከረበት ሁኔታ የለም።
ቀደም ብለው የተሰሙት በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ሲሆኑ ከተል ያሉት ደግሞ የምጣኔ ሀብት ባለሙያው አቶ ክቡር ገና ናቸው። የምሽቱ ሁለተኛው ምዕራፍ ላይ ከሚደመጡት ዘገባዎቻችንና ትንታኔዎቻችን መካከል የሚሆን ዘገባ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዘገባዎች እየመራው እስከ ምሽቱ 4 ሰዓት ድረስ የምቆየው ኤደን ገረሙ ነኝ። የተለያዩ ዓለም አቀፍ ዜናዎችና ዘገባዎችም ይዘናል። እንዲሁም ደግሞ ዋና አዘጋጅ የምሽቱ ቆንጅት ታየናት። ኤልያስ አስማረ ስርጭቱን ከዚሁ ከስቱዲዮ በመሆን ይከውንልናል። አሉላ ከበደ ዜናዎቹን ለማንበብ እዚሁ ስቱዲዮ ከጎኔ አብሮኝ ይገኛል። እስከ ምሽቱ 4 ሰዓት ድረስ ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡት ዜናዎች እሻገራለሁ።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያ ርዕሶቹን። ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን ከጀኔራል አብዱልፈታህ አልቡርሃን ጋር ተገናኝተው ተወያዩ። የፈረንሳይ ፖለቲካ ፓርቲዎች አሸናፊው ነጥሮ ባልወጣበት ምርጫ የበላይነት ለማግኘት የያዙትን ፉክክር አጣጥፈዋል። ለዩክሬን የሚሰጠው ድጋፍ ትኩረት የሚያገኝበት የኔቶ የዋሽንግተን ጉባኤ ተጀመረ የሚሉት ይገኙበታል። ወደ ዝርዝሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን የሱዳን ሉዓላዊ ምክር ቤት ፕሬዚዳንት ጀኔራል አብዱልፈታህ አልቡርሃን ጋር ተገናኝተው ተወያይተዋል። ጠቅላይ ሚኒስትሩ የሱዳን ወታደራዊ መንግስት ዋና ከተማውን ወደ ፖርት ሱዳን ካዛወረ ወዲህ በስፍራው ተገኝተው ጀኔራል አብዱልፈታህ አልቡርሃንን የጎበኙ የመጀመሪያው የውጭ አገር መሪ መሆናቸው ነው ሮይተርስ የዘገበበት ነው። ለዝርዝሩ ኬኔዲ አባተ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ጠዋት ሐምሌ 2 ቀን 2016 ዓ.ም ወደ ፖርት ሱዳን አቅንተው ከሱዳን ሉዓላዊ ምክር ቤት ፕሬዝደንትና የአገሪቱ ጦር አዛዥ ጀነራል አብዱልፈታህ አልቡርሃን ጋር ተወያይተዋል። በመንግስታዊው የሱዳን ጦር ኃይሎችና በጀነራል መሐመድ አምዳን ደጋሎ በሚመራው የፈጥኖ ደራሽ ኃይሎች መካከል ካለፈው ዓመት ሚያዝያ ወር ጀምሮ ላለፉት 15 ወራት ለቀጠለው ውጊያ መፍትሄ ማፈላለግ የጠቅላይ ሚኒስትሩ ጉዞ ዓላማ እንደሆነ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ የትስስር ገጾቹ ባወጣው መረጃ የጠቅላይ ሚኒስትር አብይ የፖርት ሱዳን ጉዞ ለሱዳን መረጋጋት የሚያከናውኑት ጥረት ቀጣይ እርምጃ ነው ብሏል። ይሄው ጉብኝት የተካሄደው ባለፈው ወር የፈጥኖ ደራሹ ኃይሎች በደቡብ ምስራቅ ስናር ግዛት ላይ ጥቃት መፈጸማቸውን ተከትሎ ጦርነቱ ሱዳን ከኢትዮጵያ ጋር ወደምትዋሰንበት ድንበር ከተቃረበ በኋላ ነው። የጦርነቱ አሉታዊ ተጽዕኖ ከሱዳን ባሻገር ቀጠናዊ ውጤት እንዳለው ያመለከቱት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ጠቅላይ ሚኒስትር አብይ ዛሬ ወደ ሱዳን ያቀኑት ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ መሰረት መፍትሄ ለማፈላለግ እንደሆነ ለአሜሪካ ድምጽ ተናግረዋል።
ጠቅላይ ሚኒስትሩ በኩል ይደረጉ የነበሩ ጥረቶች ነበሩት፣ ሱዳን ላይ ያለውን ሁኔታ መፍትሄ ለመስጠት አሁን ያሉት ኢኒሽቲቮች ብዙም ገፍተው የሰላም መፍትሄ እያመጡም ስላልሆነ ኢትዮጵያ እንደ ሀገር እንደ አንድ ወዳጅ ጎረቤት ምን ልናግዝ እንችላለን የሚለውን ነገር ያው እያየሁ ነው። ሀገሩ እየፈረሰ ነው ያለው። አጠቃላይ ውጊያው ለሱዳን ብቻ ሳይሆን ለክልሉ አንጻር መፍትሄ ለመፈለግ የሚደረግ ጥረት አካል ነው።
ጠቅላይ ሚኒስትር አብይ አህመድ በሁለቱ የሱዳን ተፋላሚ ኃይሎች መካከል ውጊያ መቀስቀሱን ተከትሎ ወታደራዊው መንግስት ዋና ከተማውን ወደ ፖርት ሱዳን ካዛወረ ወዲህ የሱዳን ጦር አዛዥ ጄኔራል አብዱል ፈታህ አልቡርሃንን ወደ ስፍራው አቅንተው የጎበኙ የመጀመሪያው የውጭ አገር መሪ መሆናቸውን ሮይተርስ ዘግቧል። ይሁንና ጠቅላይ ሚኒስትሩ በፖርት ሱዳን ዛሬ ባደረጉት የአንድ ቀን ጉብኝት በሱዳን ሰላም ጉዳይ ከጄኔራል አልቡርሃን ጋር ስላካሄዱት ውይይት በግልጽ የታወቀ ነገር የለም። በሱዳን ወታደራዊ አንጃዎች መካከል የተስፋፋው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ከመዳረጉ በተጨማሪ 10 ሚሊዮን የሚደርሱ ዜጎችን ከቤት ንብረታቸው እንዲፈናቀሉ ማድረጉንና በአገሪቱ የተለያዩ ክፍሎች የረሃብ መሰል ሁኔታዎችን ማስከተሉ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለዩክሬን የሚሰጠው ድጋፍ ትኩረት የሚያገኝበት የኔቶ የዋሽንግተን ጉባኤ ዛሬ ጀመረ። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጉባኤ ዛሬ በዋሽንግተን ሲከፈት በሩሲያ የተፈጸመባትን ወረራ ለመከላከል በያዘችው ወታደራዊ ዘመቻ ዩክሬንን መደገፍ ዋናው የመነጋገሪያ አጀንዳ መሆኑም ተገልጧል። የዩክሬንን ጦር ለመርዳት አሁን በአገራት በተናጠል ያደርጓቸው የነበሩ ጥረቶች የኔቶ መሪዎች በኔቶ ወደ ተቀናጀ መርሃ ግብር ለመውሰድ የያዙትን እቅድ ያጠናቅቃሉ ተብሎም ተጠብቋል። ለዩክሬን የሚሰጠው ይህ እርዳታ የዩክሬን መሪዎች ከሚደርስባቸው የአየር ጥቃት ለመከላከልና ብሎም የሩሲያን ጦር ግስጋሴ ለመመከት የሚያስፈልጓቸውን በተደጋጋሚም የጠየቋቸውን አዳዲስ የጦር መሳሪያዎች፣ የአየር መከላከያና ሌሎች እርዳታዎች እንደሚጨምርም ተመልክቷል። ጉባኤው በተጨማሪም የዩክሬንን ወደ ኔቶ አባልነት የሚወስድ መንገድ ያጤናል ተብሎ ይጠበቃል። የዛሬው አጀንዳ በተጨማሪም በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሚመሩ በሴቶች በሰላምና በደህንነት ጉዳዮች ላይ የሚያተኩር የጠረጴዛ ዙሪያ ውይይት ያካትታል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የኔቶን 75ኛ ዓመት የምስረታ በዓል ምክንያት በማድረግ ዛሬ ማምሻው ላይ በሚካሄደው የመታሰቢያ ዝግጅት ወቅት ንግግር ያሰማሉ። ይሁንና ባይደን ወደ ጉባኤው አዳራሽ የሚያቀኑት ባለፈው የሰኔ ወር አጋማሽ ከሪፐብሊካን እጩ ተፎካካሪያቸው ትራምፕ ጋር ክርክር ባደረጉበት ወቅት ያሳዩት ደካማ አፈጻጸም በአገር ውስጥ የእድሜያቸውን መግፋት አስመልክቶ የሚነሱትን ስጋቶች በቀሰቀሰበትና በዳግም የምርጫ ዘመቻቸው ዙሪያም ጥያቄዎች እየተነሱ ባሉበት ወቅት ነው። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። የፈረንሳይ ፖለቲካ ፓርቲዎች አሸናፊው ነጥሮ ባልወጣበት ምርጫ የበላይነት ለማግኘት የያዙትን ፉክክር አጧጡፈዋል። የትኛውም የፖለቲካ ኃይል ግልጽ አብላጫ ድምጽ ያላገኘበትን የትላንት በስቲያውን የምርጫ ውጤት ተከትሎ አገሪቱን የመምራት ስልጣን ባለቤት ገና ባለየበት የፈረንሳይ ፓርቲዎች ዛሬ ማክሰኞ ጠንካራ ሆኖ ለመታየትና አጋሮችን ለማሰባሰብ ጥረት ይዘዋል። በምርጫው ያልተጠበቀ ውጤት ያስመዘገቡት ኒው ፖፑላር ፍሮንት የተባለው የግራ ዘመም ጥምረት ተመራጭ የፓርላማ አባላት የአገሪቱ ሸንጎ ከሚከፈትበት የፊታችን ሐምሌ 11 አስቀድሞ አዲሱን የሥራ ቦታቸውን መጎብኘት ይዘዋል። ይሁን እንጂ የአረንጓዴ፣ የሶሻሊስትና የኮሚኒስት እንዲሁም የአክራሪው ግራ ዘመም ፓርቲዎች ጥምረት ኤልኤፍአይ አባላት በበኩላቸው ማንን ጠቅላይ ሚኒስትር ይሁን በሚለውና ሰፊ ጥምረት ለመመስረት በመሳሰሉ ሀሳቦች ዙሪያ አሁንም እየተከራከሩ ነው። ግራ ዘመሙ ፓርቲዎች በአጠቃላይ 577 መቀመጫዎች ካሉት የፈረንሳይ ብሔራዊ ምክር ቤት በድምር 193 መቀመጫዎችን በመያዝ ከሁሉም ከፍ ያለ ድምፅ ቢያገኙም መንግስት ለመመስረት የሚያስችላቸውን ባለ 289 አብላጫ መቀመጫ ግን ሳያገኙ ቀርተዋል። ሆኖም የኤልኤፍአዩ መሪ ማቲልዴ ፓኖት እንዳስረዱት ግን የጥምረቱ አባላት እስከ ሳምንቱ መገባደጃ ጠቅላይ ሚኒስትር ሊሆኑ የሚችሉትን ሰው ለመሰየም እቅድ አላቸው። በፈረንሳይ ፖለቲካ ስርዓት ጠቅላይ ሚኒስትር የሚሾመው በፕሬዚዳንቱ ቢሆንም የፓርላማውን የትምምን ድምፅ ማግኘት ስለሚሻ ሶስት የተለያዩ የፖለቲካ ኃይሎች ተዋናይ በሆኑበት የፖለቲካ ምህዳር ይህን መሰሉ ውጥን ቀላል ላይሆን እንደሚችልም እየተነገረ ነው። እስራኤል በጋዛ ከተማ ላይ የከፈተችው ወታደራዊ ዘመቻ እንዳሳሰበው የመንግስታቱ ድርጅት አስታወቀ። የሐማስ መሪዎች በሁለቱ ወገኖች መካከል እየተካሄደ ያለውን የተኩስ አቁም ድርድር ሊጎዳው እንደሚችል ቢያስጠነቅቁም የእስራኤል ጦር ግን በጋዛ ከተማ ላይ የጀመረውን ወታደራዊ ዘመቻ በዛሬው ዕለት አጠናክሮ ቀጥሏል። የእስራኤል ወታደራዊ ኃይሎች በሻጂያ አካባቢ ባካሄዱት ውጊያ በርከት ያሉ ታጣቂዎችን ገድለናል ብለዋል። ይሁን እንጂ የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ እስራኤል በከተማይቱ ላይ የከፈተችው ወታደራዊ ዘመቻና ሲቪሎች አካባቢውን ለቀው እንዲወጡ የሰጠችው ትዕዛዝ ያሳደረበትን ስጋት ገልጿል። የመንግስታቱ ድርጅት አክሎም እስራኤል የሰላማዊ ሰዎችን ደህንነት መጠበቅ ለማረጋገጥ ነዋሪዎች አካባቢውን ለቀው ወደ ምዕራባዊ ጋዛ ከተማ እንዲሄዱ ባለፈው እሁድ የሰጠችው ትዕዛዝ የእስራኤል ጦር በአካባቢው ያካሄደውን ወታደራዊ ዘመቻ ከዚያ በኋላ አጠናክሮ እንደሚቀጥል ገልጾ እንደነበር አስታውሷል። የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት የእስራኤል ጦር ሰላማዊ ሰዎች አካባቢዎቹን ለቀው እንዲወጡ በሚል የሚሰጧቸው ትዕዛዞች አንዳንዴ ነዋሪዎች ወታደራዊ እንቅስቃሴዎቹ ወደሚካሄዱባቸው አካባቢዎች እንዲዛወሩ ማድረጋቸውን ጨምሮ ግራ የሚያጋቡ መሆናቸውን ጠቅሶ በተደጋጋሚ ስጋቱን ገልጿል። አሁንም እስራኤል ውስጥ የሚገኙ ሲቪሎችን ደህንነት ለማረጋገጥ አስፈላጊው ጥረቶች ሙሉ በሙሉ እንዲደረጉ በድጋሚ ጥሪያችንን እናቀርባለን ሲል ድርጅቱ በመግለጫው አሳስቧል። ይህ በእንዲህ እንዳለ የግብፃውያን አደራዳሪዎች ለጋዛው ጦርነት እልባት ለማበጀት በያዙትና ረዥም ጊዜ ባስቆጠረው ጥረት ቀጥለዋል። በተያያዘም በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረስ ከተያዘው ጥረት ጋር በተዛመደ የዩናይት ስቴትስ ባለሥልጣናት ግብፅ እንደሚገኙ ዋይት ሀውስ አስታውቋል። የዋይት ሀውስ የብሔራዊ ደህንነት ጉዳዮች ቃል አቀባይ ጆን ከርቢ በትላንትናው ዕለት ለጋዜጠኞች ሲናገሩም የሲአይኤ ዲሬክተር ቢል በርንስ እንዲሁም የዩናይት ስቴትስ የመካከለኛው ምስራቅ መልእክተኛ ብሬት ማክገርግ ከግብፅ ከእስራኤልና ከዮርዳኖስ አቻዎቻቸው ጋር ለመነጋገር ካይሮ ይገኛሉ ብለዋል። በሁለቱ ወገኖች መካከል ስምምነት ለመድረስ አሁንም መሞላት የሚሹ አንዳንድ ክፍተቶች አሉ ያሉት ኬርቢ፣ ሆኖም ለስኬት ሊያበቃ የሚችል እድል መኖሩን ባናምን ቡድኑን ወደዚያ ባላክን ነበር ሲሉም አስታውቀዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
የተከበራችሁ አድማጭ ተመልካቾቻችን፣ ከዓለም ዙሪያ የተሰባሰበውን ዜና ያደረሰን አሉላ ከበደ ነበር። እናመሰግናለን። ኤደን ገረመው መሰናዶውን እየመራው አብሬያችሁ እቆያለሁ። አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ እንዲሁም ደግሞ ቆንጅት ታዬ የምሽቱ ተረኛ ዋና አዘጋጅ፣ ኤልያስ አስማረ ስርጭቱን በምስልና በድምፅ የሚከውንልን ባለሙያዎች ነን። አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ለምሽቱ ወደ ያዝነው አብይ ርዕሰ ጉዳይ እንሻገራለን። የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪን ግድያ ተከትሎ ለጸጥታ ችግሮች መፍትሄ እንዲፈለግ ተጠየቀ። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን የሚታዩት የጸጥታ ችግሮችና ተያያዥ ሁኔታዎችን መፍትሄ እንዲበጅላቸው አባ ገዳዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ጥሪ አቅርበዋል። የዞኑ ዋና አስተዳዳሪ አህመድ አሊ ባለፈው ሳምንት አርብ ታጣቂዎች መገደላቸውን ተከትሎ በነዋሪዎቹ ዘንድ የደህንነት ስጋት መፈጠሩንም ጥሪ አቅራቢዎቹ አመልክተዋል። በዞኑ የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ አብደላ አህመድ የዋና አስተዳዳሪው ግድያ አሁንም በምርመራ ላይ እንደሚገኝ ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዘገባ አላት።
ባለፈው ሳምንት አርብ በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪው አቶ አህመድ አሊ በዞኑ ዋና ከተማ ከሚሴ በታጣቂዎች መገደላቸውን ተከትሎ ለአሜሪካ ድምፅ አስተያየታቸውን የሰጡ አባገዳዎች፣ የአገር ሽማግሌዎችና የሃይማኖት አባቶች በዞኑ እየታዩ ያሉት የጸጥታ ችግሮችና ተያያዥ ሁኔታዎች መፍትሄ እንዲበጅላቸው ጥሪ አቅርበዋል። የወሎ ኦሮሞ አባገዳ አህመድ መሐመድ ዑመር በዞኑ እየተስፋፋ ነው ያሉት የንጹሃን ዜጎች እገታና ግድያ ሊወገዝ እንደሚገባ ተናግረዋል።
ያቺ ሳዳ ልጅሩ ታባነዳር በሚያባ በኩራ ኩመቀናት በጃጅዳን አፋናኔ ፉረኔ።
ይህ ድርጊት ባልተለመደ ሁኔታ በዞኑ ብሎም በከተማዋ እየተደጋገመ ነው። አሁን በከተማዋ ያለው እንቅስቃሴ የተረጋጋ ቢሆንም ህብረተሰቡ በከፍተኛ ስጋት ውስጥ ነው። ከሁለት ሳምንት በፊት የወሎ አባቦኩ ልጅ ማንነታቸው ባልታወቁ ግለሰቦች በባጃጅ ታፍነው ከተወሰዱ በኋላ 500,000 ብር የማስለቀቂያ ቤዛ ተጠይቆባቸው ገንዘቡ ቢከፈልም ተገድለው ተጥለው ተገኝተዋል። ይህ ነገር በነዋሪዎች ላይ የከፋ የደህንነት ስጋት አሳድሯል። አሁን ሁሉም አካልና መንግስት የህዝቡን ደህንነት መጠበቅ፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎችም ድርጊቱን ማውገዝ ይጠበቅብናል የሚል እምነት አለኝ። ችግሩ በአፋጣኝ ካልተቀረፈ የሁሉንም ቤት ማንኳኳቱ አይቀርም።
የከሚሴ ከተማ የእስልምና ጉዳዮች ጽህፈት ቤት ኃላፊ ሼህ ሁሴን አልይ በበኩላቸው አሁን በከተማው አንጻራዊ ሰላም መኖሩን ጠቅሰው ዘላቂ ሰላም እንዲሰፍን ግን ሁሉም አካባቢውን በንቃት መጠበቅ ይኖርበታል ብለዋል።
ማህበረሰቡ የተደናገጠበት እና ግራ የተጋባበት ሁኔታ ነበረ። ያ እንግዲህ በማግስት ደግሞ እየተሻለ ዛሬ በተለይ ደህና ነው እንቅስቃሴው። ትናንትና በተለይ ደግሞ ክልል አመራሮች መጣ ነበረ ቸው ከጣት ከሰፊ ማህበረሰብ ጋር ውይይት አድርገዋል። እንደገና ከስሚሰሱ ላይ ደግሞ የሀገር ሽማግሌዎች እና የሃይማኖት አባቶችን እንደዚሁም እስልምና ጉዳዮችን አግኝተው ለብቻ ያማከሩበት እና ያወያዩበት ሁኔታዎች አሉ። ነገ ዋስትና ስለለለን አሁኑ ከወዲሁ የሃይማኖት አባት እንደ ሃይማኖት አባትነት፣ አባገዳዎች እንደ አባገዳዎች፣ ሽማግሌ የሀገር ሽማግሌዎች እንደ ሀገር ሽማግሌ፣ ወጣቱ እንደ ወጣት፣ ሴቱ እንደ ሴት፣ ሁሉም ሰው በዚህ ለሰላምና ለመረጋጋት ፍላችን ያው የበኩላችን መስራት አለብን የሚለውን ነገር በደንብ መሰራት አለበት። በስፋት
መሰል ችግሮች እንዳይደጋገሙ ለመግታት የመረጃ ስርዓት ያለውን አስፈላጊነት ያነሱት ሼህ ሁሴን መንግስት ስርዓቱን እንዲያበጅ ጠይቀዋል። የዞኑ የብልጽግና ጽህፈት ቤት ኃላፊ አብደላ አህመድ በኩላቸው ከዋናው አስተዳዳሪ ግድያ ጋር በተያያዘ በከተማዋ ውጥረት ተፈጥሮ እንደነበር ገልጸው አሁን ረገብ ማለቱን ተናግረዋል። በአካባቢው የመንግስት የጸጥታ ኃይሎች መሰማራታቸውን የጠቀሱት አቶ አብደላ በዋናው አስተዳዳሪው ላይ የተፈጸመው ግድያ አሁን በምርመራ ሂደት ላይ እንደሚገኝ አብራርተዋል።
ግድያውን በተመለከተ ምርመራ በማጣራት ሂደት ላይ ነን። እገሌ ነው ተብሎ የተረጋገጠ ነገር የለም። ሂደቱ እንደተጠናቀቀ ለህዝብ ይፋ ይደረጋል። አሁን ከተማው በተረጋጋ ሁኔታ ውስጥ ይገኛል። ሰላም ነው። የጸጥታ ኃይሎችም በስራ ላይ ናቸው።
የልዩ ዞን የብልጽግና ጽህፈት ቤት ኃላፊ ይህን ቢሉም የልዩ ዞን ኮሚኒኬሽን ጽህፈት ቤት ግን ባለፈው ሳምንት አርብ በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ ለዋናው አስተዳዳሪ ግድያ ጽንፈኛው የሸኔ ታጣቂ ቡድን በማለት የገለጸውን የኦሮሞ ነጻነት ሰራዊት ተጠያቂ አድርጓል። የኦሮሞ ነጻነት ሰራዊት ከዚህ ቀደም የሚቀርቡበትን መሰል ውንጀላዎችን በተደጋጋሚ ማስተባበሉ ይታወሳል። በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብራኑ ግድያውን ለማጣራት ኮሚሽኑ ባለሙያዎችን ማሰማራቱንም አስታውቀዋል።
ዜና ላይ እኛም አይተነዋል። ባለሙያዎች ተመድበው እየሰሩ ነው፣ እያጣሩ ነው። በእነማን እንደ ጉዳት ደረሰባቸው እንደ ሞት የሚለውን ቬሪፋይ ለማድረግ ባለሙያ ተመድበው እየሰሩ ነው። እዛዎች ምንም የደረስንበት ነገር የለም። ያው በሚዲያ እንደ ማንኛውም ሰው እና ተቋም ያው ያየ ነው ነው ያን መሰረት አድርገን ሚዲያም አንዱ ራሱ የመረጃ ምንጭ ስለሆነ ያን መሰረት አድርገን የስራችንን እየሰራ ነው። እዛ ቦታ ላይ ብቻ የተወሰነ ሳይሆን ይሄ አሁን የምታዩ ችግር ኦልሞስት ብዙ ቦታዎች ላይ ያለ ችግር ነው። የቅርቡን እንኳን የተማሪዎችን ብንወስድ በሚዲያ እንዳየ ነው እንደዚህ አይነት ነገሮች አሉ። እኛ የምንከታተላቸው ብዙ በርካታ ጉዳዮች አሉና አጠቃላይ ችግሮች በሆነ መንገድ ካልተፈቱ ድረስ እንዲህ አይነት ነገሮች ያው ስርዓት አልበኝነትም እስካለ ድረስ እንዲህ አይነት ነገሮች ይቀጥላሉ እና በርካታ ቦታዎች ላይ እኛ ጋር እየደወሉ የሚደርሱ ጥቆማዎች አሉ እና እነሱን ክትትል እያደረግን ነው። ዞሮ ዞሮ
አባገዳዎች፣ የሀገር ሽማግሌዎች እና የሃይማኖት አባቶች ለመንግስት ባቀረቡት ጥሪ ለዜጎች ደህንነት ጥበቃ እንዲያደርግ ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በዓለም ዋጭ የስደተኞች መጠለያ የታጣቂዎች ጥቃት ሞትና ጉዳት ደረሰ። በሰሜን ጎንደር ዞን በሚገኘው የዓለም ዋጭ የስደተኞች መጠለያ ጣቢያ ባለፈው ሳምንት ቅዳሜና ትላንት ሰኞ ለዘረፋ የተደራጁ ታጣቂዎች በፈጸሙት ጥቃት አንድ ሰው መገደሉንና ሌሎች 10 ሰዎች መቁሰላቸውን ስደተኞች ተናግረዋል። ስደተኞቹ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት ቅዳሜ ምሽት ወደ መጠለያ ጣቢያው የገቡት ታጣቂዎች 8 ሰዎችን በስለት ወቅተው ማቁሰላቸውን ተናግረዋል። ትላንት ሰኞ በተፈጸመ ሌላ ጥቃት ደግሞ የሰው ህይወት ማለፉና የቆሰሉ መኖራቸውንም ጨምረው ገልጸዋል። የመጠለያ ጣቢያው የሚገኝበት የዳባት ወረዳ የጭላ ቀበሌ አስተዳደር በበኩሉ በሁለቱም ቀናት በተፈጸሙት ጥቃቶች አንድ ሰው መገደሉና የተጎዱትም እንዳሉ አረጋግጦ የመጠለያ ጣቢያውን ጸጥታ ለማስከበር እየሰራው ነው ብሏል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በአማራ ክልል ሰሜን ጎንደር ዞን በዳባት ወረዳ ውስጥ የተቋቋመው የዓለም ዋቂ የስደተኞች መጠለያ ጣቢያ ነዋሪዎች ለአሜሪካ ድምጽ በሰጡት ቃለ መጠይቅ ባለፈው ሳምንት ቅዳሜና ትላንት ሰኞ ማለትም ሰኔ 29 እና ሐምሌ 1 ቀን 2016 ዓ.ም ምሽት ላይ ታጣቂዎች በፈጸሙት ጥቃት ሰዎች መገደላቸውንና መቁሰላቸውን ተናግረዋል። ከቅዳሜ ምሽቱ ጥቃት ሰለባዎች አንዱ የሆኑትና ለደህንነታቸው በመስጋት ስማቸው መግለጽ ያልፈለጉ ኤርትራዊ ስደተኛ 8 ታጣቂዎች በሁለት ቡድን ሆነው በመጠለያው ነዋሪዎች ላይ ጥቃት ማድረሳቸውን አስረድተዋል።
በመጠለያ ጣቢያ ውስጥ ሰው ጠይቄ ወደ ማረፊያዬ እየተመለስሁ ነው የመጡብኝ። በመጀመሪያ አስቁመው ሆዴ አካባቢ በሰደፍ መቱኝ። ምን አደረግኋችሁ ብዬ ስጠይቃቸው የሞባይል ስልኬንና ገንዘብ እንድሰጣቸው ጠየቁኝ። ሞባይልም ብርም እንደሌለኝ ስነግራቸው ታፋዬ ላይ በስለት ወጉኝ። በተመሳሳይ መንገድ በስለት ተወቅተን የቆሰልነው 8 ሰዎች ነን። ሁላችንም ሆስፒታል ተወስደን ታክመናል።
ሌላው አስተያየት ሰጭም ስለ ቅዳሜ ምሽቱ ጥቃት ሲናገር ታጣቂዎቹ ተደራጅተው ለዘረፋ የመጡ ነበሩ ይላል።
ታጣቂዎቹ በእለቱ ከምሽቱ 2 ሰዓት ላይ ወደ መጠለያው እንደገቡ በዘረፋ ላይ ነው የተሰማሩት። 8 ሰዎችንም በስለት ወቅተው አቁስለዋል። እየዞሩ የሚጠይቁት የሞባይል ስልክና ገንዘብ እንድንሰጣቸው ነበር። በመጠለያው እንዲህ አይነት ተግባር የተለመደ ቢሆንም የአሁኑ ግን በተደራጀ መንገድ ነው የተፈጸመው።
በዓለም ዋጭ የመጠለያ ጣቢያ የነበረው ጥበቃ ከተነሳ 2 ሳምንት ማስቆጠሩን ያስታወሰው ይኸው አስተያየት ሰጪ ከዚያ ጊዜ ወዲህ ስደተኛው ምንም አይነት የጥበቃ አገልግሎት እያገኘ አይደለም ብለዋል። የቅዳሜውን ጥቃት ተከትሎም ስደተኛው ራሱን በማደራጀት መጠለያውን ለመጠበቅ መወሰኑን ተናግረዋል። ሆኖም ትላንት ሰኞ ምሽት ለጥበቃ በወጡት ስደተኞች ላይ ታጣቂዎች ተኩስ እንደከፈቱባቸውና በዚህም ጉዳት መድረሱን 3ኛ አስተያየት ሰጪ ለአሜሪካ ድምጽ ገልጿል።
በታጣቂዎቹ ጥቃት 3 ሰዎች በጥይት ተመተዋል። አንደኛው ወዲያውኑ ሲያርፍ፣ ሁለቱ ደግሞ በጽኑ ቆስለው ሆስፒታል ገብተዋል። ከነርሱም አንዱ ህይወቱ አልፏል። አስከሬኑን ለመቀበል እየጠበቅን ነው። ስለዚህ 2 ሰዎች እንደተገደሉብን አውቀናል።
በመጠለያ ጣቢያው ላይ ተፈጸሙ ስለተባሉት ጥቃቶች ለአሜሪካ ድምጽ አስተያየት የሰጡት መጠለያ ጣቢያው የሚገኝበት በዳባት ወረዳ የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነህ በቅዳሜ ዕለቱ ጥቃት 7 ሰዎች መቁሰላቸውን በትላንት ሰኞም እንዲሁ ጉዳት መድረሱን አረጋግጠዋል።
2 ሰዓት ቢሆን ነው ያው ጥበቃ ማዞ አካባቢ ከመንግስት አካልን ከአራሪስ ጋርን ተነጋግሮ ጥበቃ ዘው የተቀጠረ ጥበቃ ነበር። ዙሪያውን ያዘው ዳለዳል። ያው መሀል ላይ 2 ጥይት ተተኮሰ፣ ግን የተኮሰው አካል ወደ ዳር መውጣት አልቻለም። አንድ የሞተ አለ፣ 2 ቆሰለ አለ።
እስካሁን የተረጋገጠው አንድ ሞት ነው።
አንድ የሞተ ነው።
ጥቃቶቹ ስደተኛውን የማወክ ተግባር እንደሆነ ያመለከቱት አስተዳዳሪው ቀደም ሲል በመጠለያ ጣቢያው የነበሩ የጥበቃ ኃይሎች ተነስተው ስለሄዱ የቀበሌው አስተዳደር የታጠቁ ሚሊሻዎችን ማሰማራቱን አስታውቀዋል።
ወደ 20 ሚሊሻ መልምለን የታጠቀ ኃይል መልምለን ዳር ለዳር እያስጠበቅንበት ያለንበት ከተማ ያለ።
ስለዚህ
አሁን ችግሩ በዳር የሚመጣ ነገር የለም፣ መሀል ላይ ነው የሚፈነዳ ያለ።
የቅዳሜ ዕለቱን ጥቃት በተመለከተ ለአሜሪካ ድምፅ አስተያየት የሰጡት በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የዓለም ዋጭ የኩመርና የአውላላ መጠለያዎች አስተባባሪ አቶ ታምራት ደምሴ በጥቃቱ ሰዎች መቁሰላቸውን አረጋግጠው በመጠለያ ጣቢያው ቀደም ሲል የነበረውን ጥበቃ ለመመለስ ጥረት እየተደረገ ነው ብለዋል።
ክልሉም ከሚመለከታቸው አካላቶች ጋር ተነጋግሮ ጥበቃውን ከዚህ በፊት በነበረውም አግባብ እንዲሆን ስራ እየተሰራ ነው ያለው።
የመጠለያ ጣቢያው የሚገኝበት አካባቢ የግጭት ቀጣና መሆኑን የገለጹት ስደተኞቹ በበኩላቸው እዚሁ እየተገደልንና እየተዘረፍን መኖር የለብንም፣ የሚመለከታቸው አካላት የጸጥታ ዋስትና ወዳለበት ቦታ ያዛውሩን አሊያም መንግስት መንገዱን ይክፈትልንና ወደ ፈለግነው መዳረሻ እንጓዝ ሲሉ ጠይቀዋል። በመጠለያዎቹ ላይ በተደጋጋሚ ስለሚፈጸመው ጥቃትና ስደተኞቹ ስለሚያነሱት ጥያቄ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ቃል አቀባይ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ከሰሜን ጎንደር ዞን አስተዳደርና ከዞኑ የጸጥታ ጽፈት ቤትም ተጨማሪ ምላሽና አስተያየት ለማግኘት ብንደውልም ኃላፊዎቹ ስልክ ባለማንሳታቸው ለማካተት አልቻልንም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በትግራይ ክልል የ12ኛ ክፍል መልቀቂያ ፈተና እየተሰጠ ነው። በትግራይ ክልል የ12ኛ ክፍል መልቀቂያ ፈተና ዛሬ ማክሰኞ የተጀመረ ሲሆን ከ54000 በላይ ተማሪዎች ለፈተናው እንደሚቀመጡ የክልሉ ትምህርት ቢሮ አስታውቋል። በክልሉ በሚገኙ 4 ዩኒቨርሲቲዎች ቅጽር ግቢ ውስጥ በመሰጠት ላይ የሚገኘው ፈተናው በ3 ዙሮች እስከ ሐምሌ 12 ቀን 2016 ዓ.ም እንደሚሰጥም ተመላክቷል። የክልሉ ለመጀመሪያ ጊዜ በበይነ መረብ የሚፈተኑ ተማሪዎች እንደሚኖሩት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ተናግረዋል። በሌላ በተያያዘ ዜና ደግሞ የትግራይ ክልል ጊዜያዊ አስተዳደር አመራሮች በፕሪቶሪያው ስምምነት አፈጻጸም ግምገማ ወደ ኢትዮጵያ ከመጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሀመር ጋር አዲስ አበባ ላይ ተገናኝቷል። ሙልጌታ አጽባ ዘገባ አለው።
የትግራይ ክልል የ12ኛ ክፍል ተማሪዎች ከሌሎች ክልሎች የብሔራዊ መልቀቂያ ተፈታኞች ጋር ከአምስት ዓመታት በኋላ በተመሳሳይ ጊዜ የሚቀመጡበት የ2016 ዓ.ም የትምህርት ዘመን የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ዛሬ ማክሰኞ በክልሉ መሰጠት ጀምረዋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ እንደገለጹት ከዛሬ ሐምሌ 2 እስከ 12 ቀን 2016 ዓ.ም ድረስ በሶስት ዙሮች እንደሚሰጥ ተናግረዋል።
ማዓንቲ ዝጀመሩ ኣብ 2000 12 ዓመተ ምህረት
ዛሬ ፈተናውን መውሰድ የጀመሩ ተማሪዎች በ2012 ዓመተ ምህረት የ10ኛ ክፍል ተማሪዎች የነበሩና የመማር ማስተማሩን ሂደት ከጀመርም በኋላ በፈጣን የትምህርት ስርዓት የተማሩ ናቸው። በኮረምና በአላማጣ ከተሞች እንዲሁም በጸለምት ወረዳ በአዲሱ ስርዓተ ትምህርት ሲማሩ የነበሩ ተማሪዎች ደግሞ ነገ መፈተን ይጀምራሉ።
በሶስተኛ ዙር የተያዙት የ12ኛ ክፍል የብሔራዊ መልቀቂያ ተፈታኞች ደግሞ በ2013 ዓ ም ፈተናውን መውሰድ የሚገባቸው እንደነበሩ ያወሱት ዶክተር ኪሮስ የአንደኛና ሁለተኛ ዙር ተማሪዎች ፈተና እንደተጠናቀቀ ይገባሉ ብለዋል። የትምህርት ቢሮ ኃላፊ የዘንድሮ አገር አቀፍ መልቀቂያ ፈተና በመቀለ፣ በአክሱም፣ በአድግራትና በራያ ዩኒቨርሲቲዎች እየተሰጠ መሆኑን ገልጸዋል። በበይነ መርበብ ለመጀመሪያ ጊዜ የሚፈተኑ ተማሪዎች መኖራቸውም ጠቁመዋል።
የዘንድሮው የፈተና ስርዓት ከሌላው ጊዜ የሚለየው በኦንላይንም የሚሰጥ ነው። በመቀለ፣ በአዲግራትና በአክሱም ዩኒቨርሲቲዎች በኦንላይን የሚፈተኑ ተማሪዎች አሉን። የተወሰኑ ተማሪዎች እንጂ ሁሉም ተማሪ በኦንላይን መፈተን አይችልም። በሂደት ትምህርት ቤቶች በራሳቸው ኮምፒውተሮችንና የኢንተርኔት አገልግሎቶችን አሟልተው ሲያቀርቡ ብዙ ተፈታኞችን በፈተና አሰጣጥ ስርዓቱ ማካተት ይቻላል።
ሀፍቶም ኃይለማርያም ለ12ኛ ክፍል አገር አቀፍ ፈተና ተቀምጠው ካገኘኋቸው ተማሪዎች መካከል አንዱ ነው።
ትምህርታችንን በፈጣን የትምህርት ስርዓት ስላጠናቀቅን በቂ ጊዜ አልነበረንም። ሆኖም በምንችለው አቅም ተዘጋጅተናል። የሚከብድ ነገር ይኖራል ብዬ አላስብም።
በትግራይ ክልል 54000 ተማሪዎች የ2016 ዓ.ም የ12ኛ ክፍል ብሔራዊ መልቀቂያ ፈተና እንደሚወስዱ ዶክተር ኪሮስ ተናግረዋል። በአገር አቀፍ ደረጃ ደግሞ ከ700000 በላይ ተማሪዎች ለፈተናው እንደሚቀመጡ ተገልጿል። በትግራይ ክልል ለሁለት ዓመታት ተካሂዶ በነበረው የሰሜን ኢትዮጵያው ጦርነት ምክንያት ተዘግተው የቆዩ ትምህርት ቤቶች ዳግም የተከፈቱትና የ12ኛ ክፍል ብሔራዊ መልቀቂያ ፈተናም የቀጠለው በህወሓትና በፌዴራል መንግስቱ መካከል በፕሪቶሪያው የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት ተከትሎ ነው። የፕሪቶሪያው የሰላም ስምምነት ግጭትን ከማስቆም ባሻገር ትምህርትን የመሳሰሉ ማህበራዊ አገልግሎቶችም ዳግም እንዲጀመሩ ማስቻሉን እና ሌሎች ትሩፋቶችም እንዳሉት የሚናገሩት ተፈራራሚዎቹ ወገኖች ቀሪ ተግባራት መኖራቸውም ያመለክታሉ። የሰላም ስምምነቱን አፈጻጸም አስመልክቶ በአፍሪካ ህብረት አማካኝነት በፌዴራል መንግስቱና በህወሓት መካከል ለሁለተኛ ጊዜ በሚካሄደው ስትራቴጂያዊ ግምገማ ላይ ለመገኘት የዩናይትድ ስቴት የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር አዲስ አበባ ይገኛሉ። የትግራይ ክልል አመራሮችም ለግምገማ ወደ አዲስ አበባ ማምራታቸው ተገልጿል። ህወሓት በፌስቡክ የማህበራዊ ትስስር ገጹ እንደገለጸው በዚህ ግምገማ ምክንያት በፓርቲው የተጀመረው ድርጅታዊ ግምገማ ወደ አርብ መዛወሩን ገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባሳለፍነው ሳምንት መገባደጃ ላይ ባወጣው መግለጫ የሰላም ስምምነቱን መተግበር ዘላቂ ሰላም እንዲሰፍን ለማድረግ ዩናይትድ ስቴትስ ቁርጠኛ ናት ብለዋል። የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ በማዋሃድ ስራ፣ ተፈናቃዮችን ወደ ቀያቸውን በመመለስ ሂደት፣ በሽግግር ፍትህና ተጠያቂነት በማስፈን ጉዳዮችም እንደምታግዝ መስሪያ ቤቱ በመግለጫው አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
የፕሬዝዳንት ጆ ባይደን ብቃት አጠያያቂ በሆነበት ሁኔታ ኔቶ ጉባኤ በማድረግ ላይ ይገኛል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት ዩክሬን የመከላከያ አቅሟን በምታጎለበትበት ጉዳይ ላይ ለመነጋገር ዛሬ በዚህ በዋሽንግተን ዲሲ ላይ ጉባኤ የጀመሩ ሲሆን ፕሬዝዳንት ጆ ባይደንም የቃል ኪዳን ድርጅቱ አባል ሀገራት መሪዎችን ተቀብለዋል። ከዩክሬን ጉዳይ በተጨማሪም አንዳንድ ታዛቢዎች እንደሚሉት ጆ ባይደን በህዳሩ ምርጫ የሚሸነፉ ከሆነ ቃል ኪዳኑን ከትራምፕ ተጽዕኖ ነጻ በሚያደርጉበት መንገድ ላይ ጉባኤው እንደሚነጋገር ተገልጿል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፓውል ያደረሰችንን ዘገባ እንግድ ወልዴ እንደሚከተለው አሰናድቶታል።
የቃል ኪዳን ድርጅቱ ጉባኤ የገጠመው ትልቁ ጥያቄ ዩክሬን እስከ መቼ በዚህ ሁኔታ ተቋቁማ ትቀጥላለች የሚለው ነው። አሜሪካውያንና እንዲሁም ከአትላንቲክ ውቅያኖስ ማዶ ላሉ ስጋት የገባቸው አጋሮች ደግሞ ራሳቸውን የዩክሬን ዋና ጠባቂ አድርገው ለሚያዩት ጆ ባይደን ተመሳሳይ ጥያቄ ያቀርባሉ። ከሳምንት በፊት ከትረምፕ ጋር ባደረጉት ክርክር ደከም ብለው መታየታቸውን ተከትሎ ከውድድሩ እንዲወጡ የሚጠይቁ ድምፆች እያየሉ በመምጣት ላይ ቢሆኑም ባይደን በፕሬዝደንታዊ ምርጫው እንደሚገፉበት አስታውቀዋል። በአሜሪካ የሚታየው ሁኔታ የ75 ዓመቱን ኔቶ ሊያዳክመው ይችላል በሚል አባል አገራቱ ስጋት አድሮባቸዋል የሚለውን ወሬ ዋይት ሀውስ ትላንት ውድቅ አድርጓል። የአሜሪካ የብሔራዊ ጸጥታ ምክር ቤትና የዋይት ሀውስ ቃል አቀባይ ጃን ከርቢ
ከአጋሮቻችን ይህን ጉዳይ በተመለከተ ምንም የሰማነው ነገር የለም። ባደረግናቸው ውይይቶች የተረዳነው ነገር ቢኖር ጉባኤው በመደረጉ ደስተኞች መሆናቸውን ነው። በተለይም ዩክሬንን በተመለከተ ልናደርጋቸው ስለምንችላቸው ነገሮችና ሌሎችም ልንፈጽማቸው ስላሰብናቸው ነገሮች ደስተኞች ናቸው።
ተንታኞች እንደሚሉት ደግሞ የኔቶ መሪዎች የባይደን ሁኔታ ቢያሳስባቸውም በአሜሪካ ጉዳይ ጣልቃ ሲገቡ እንዳይታዩ ይጠነቀቃሉ። በራይስ ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ሪቻርድ ስቶል
በኔቶ ውስጥ ጉዳይ አሳሳቢ የሆነ ይመስለኛል። የኔቶ ሀገራት መሪዎች ጆ ባይደን ላይወዷቸው ይችላሉ። ነገር ግን ትራምፕ ፕሬዚዳንት በነበሩበት ወቅት ጸረ ኔቶ የሆኑ በርካታ ነገሮች ተናግረዋል። እውነቱን ለመናገር አብዛኞቹ የኔቶ አባል ሀገራት ፕሬዚዳንት ባይደን ይመርጣሉ። ፕሬዚዳንት ባይደን የሚመርጡት ግን ባይደን ስለሚደግፉ ሳይሆን ትራምፕ ኔቶን በተመለከተ የሰነዘሩትን ዛቻ በመመልከት ነው። ይህን ጉዳይ ግን በይፋ መናገር አይፈልጉም። ምክንያቱም ይህን ካደረጉ በአሜሪካ የውስጥ ፖለቲካ ጉዳይ ጣልቃ እንደመግባት ይቆጠራል። ይህን ደግሞ ማድረግ የለባቸውም።
በቃል ኪዳኑ መሪዎች ዘንድም ሌሎች መሰንጠቆች እየታዩ ናቸው። በሃንጋሪ የቀኝ ወግ አጥባቂው መሪ በቅርቡ ሩሲያን በመጎብኘት ከፕሬዚዳንት ቭላድሚር ፑቲን ጋር ተነጋግረዋል። ጠቅላይ ሚኒስትር ቪክቶር ኦርባን ራሳቸውን በሁለቱ ተቀናቃኝ ወገኖች መሃል እንዳሉ ድልድይ አድርገው ይቆጥራሉ።
ክብራትና ክቡራን፣ ባለፉት 2 ዓመታት ከመንፈቅ ውስጥ በጦርነቱ ተሳታፊ ከሆኑት ሁለቱም ወገኖች ጋር መነጋገር የሚችል አካል እየቀነሰ መጥቷል። አሁን ጭራሽ የለም ማለት ይቻላል። ሃንጋሪ ከቀሩት ጥቂት ሀገራት አንዷ ነች።
በዋሽንግተኑ ጉባኤ 32 አባላት ያሉት ቃል ኪዳን የዩክሬንን መከላከያ በማስተባበር ረገድ አሜሪካ ያላትን ሚና ለመረከብ አቅደዋል ተብሏል። በጉባኤው ሊደረግ የማይችለው ነገር ቢኖር ግጭቱን የሚፈታ መላ መዘየድ ነው። ፑቲን እንደሚሉት ዩክሬን ግጭቱን ለመፍታት በሚያስፈልጉ ጉዳዮች ላይ ለመነጋገር ዝግጁ አይደለችም። ይህም ሩሲያ ቆርጣ ከቀላቀለቻቸው ግዛቶች የዩክሬን ኃይሎች እንዲወጡ ማድረግን ይጨምራል። ዩክሬን በበኩሏ ደግሞ በመላ ግዛቶቿ ፍትሐዊ ሰላም ብላ የምትገልጸው እንዲሰፍን ትሻለች። ይህንን አጀንዳም ሆነ የኔቶ አባልነት ጥያቄዋን ለመግፋት ፕሬዚደንት ቮሎዲሚር ዜሌንስኪ በጉባኤው ላይ ይገኛሉ። አኒታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
የኬንያ ቤተ ክርስቲያን ምክር ቤት ፕሬዝዳንቱ ካቢኔውን እንዲበትኑ ጠየቀ። የኬንያ አብያተ ክርስቲያናት ፕሬዝዳንቱ በአስተዳደራቸው ላይ የሚካሄደው ተቃውሞ በመቀጠሉ ካቢኔያቸውን እንዲበትኑ ጠየቀ። ፕሬዝዳንት ዊሊያም ሩቶ ተቃውሞውን የቀሰቀሰውን የታክስ ጭማሪ ረቂቅ አዋጅ ቢያነሱትም አንዳንድ የቤተ ክርስቲያን መሪዎችን ጨምሮ በርካታ ኬንያውያን በሀገሪቱ ተንሰራፍቷል ያሉትን ሙስና እንዲያጸዱ ይፈልጋሉ። የመሐመድ ዩሱፍ ከናይሮቢ ያደረሰንን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ፕሬዚዳንት ዊሊያም ሩቶ በርካቶች በኬንያ ለሚታየው የኢኮኖሚ ችግሮችና የሀገሪቱ ዕዳ ተጠያቂ የሚያደርጓቸውን ካቢኔያቸውን እንዲያስተካክሉ የሚደረግባቸው ግፊት እየጨመረ መጥቷል። የኬንያን ታላላቅ አብያተ ክርስቲያናትና የሃይማኖት ድርጅቶች የሚወክለው የኬንያ አብያተ ክርስቲያናት ብሔራዊ ምክር ቤትም የሩቶ አስተዳደር በመጥፎ አመራርና የሙስና ክሶች ተጨማልቋል በማለት የተቃውሞውን ድምጽ ተቀላቅሏል። የአብያተ ክርስቲያናቱ ምክር ቤት ዋና ጸሐፊ ሬቨናንድ ክሪስ ኪንያንጂ ሩቶ ሚኒስትሮቻቸውን እንዲያባረሩ ጠይቀዋል።
The president has himself said that his cabinet is incompetent. Kenyans are saying
ፕሬዚደንቱ ራሳቸው ካቢኔያቸው ብቃት እንደሌለው ተናግረዋል። ኬንያውያንም የፕሬዚደንቱ ካቢኔ ብቃት የለውም እያሉ ነው። በተጨማሪም አብዛኞቹ የካቢኔ አባሎቻቸው ሙስና ውስጥ የተዘፈቁ ናቸው። ኬንያውያን ካቢኔውን የመበተኛ ጊዜ አሁን ነው እያሉ ነው።
የሩቶ መንግስት ሀገሪቱ ያለባትን ዕዳ ለማቃለል በቅርቡ የታክስ ጭማሪ አዋጅ አቅርቦ ነበር። ሆኖም እቅዱ ባስነሳው ተቃውሞ ቢያንስ የ40 ሰዎች ህይወት ሲያልፍ ከ380 በላይ ጉዳት ደርሶባቸዋል። ተቃዋሚዎቹ በፓርላማው ህንጻ ላይ ባደረጉት ወረራ የህግ አውጪዎች እንዲሸሹ ማድረጉን ተከትሎ ሩቶ የታክስ ጭማሪ እቅዱን ውድቅ አድርገዋል። ባለፈው ሳምንት አርብ ሩቶ ቁልፍ ሚኒስትሮችንና የመንግስት ተቋማትን ማዋሃድ፣ የመንግስት መኪናዎች ለ12 ወራት እንዳይገዙ መከልከልና የመንግስት ባለስልጣናትን አላስፈላጊ የውጪ ጉዞዎች ማገድን ጨምሮ የተለያዩ የመንግስት ወጪ ቅነሳ እርምጃዎችንም ይፋ አድርገው ነበር። የኬንያ ፖለቲካ ተንታኝ የሆኑት ዲስማስ ሙዋኮ ከሩቶ የካቢኔ አባላት መካከል አንዳቸውም በሙስና ወንጀል አለመከሰሳቸውንና ሩቶም ከስልጣን ሊያባረሯቸው ላይፈልጉ እንደሚችሉ ለአሜሪካ ድምጽ ተናግረዋል።
So if the courts have not pronounced the one guilty of anything, then the probability of President Ruto
ፍርድ ቤት አንዳቸውንም በምንም ነገር ጥፋተኛ እስካላላቸው ድረስ ፕሬዚደንት ሩቶ ሰዎች እንዲባረሩ ስለጠየቁ ብቻ የካቢኔ አባሎቻቸውን የማባረራቸው ድል ዜሮ ነው። ነገር ግን እዚህ ጋር ትኩረት ሊሰጥ የሚገባው ነገር የኑሮ ውድነቱ ነው። የኢኮኖሚውን ሁኔታ በማሻሻልና ለኑሮ ውድነቱ መፍትሄ በማምጣት የመንግስት ዕዳ በአብዛኛው ኬንያውያን ላይ የማይወድቅ መሆኑን ማረጋገጥ ከቻሉ ህዝቡም ተረጋግቶ እስከ 2027 ድረስ መጠበቅ ይችላል።
አንዳንድ ተቃዋሚዎች አዲስ ገለልተኛ የምርጫ ኮሚሽን እንዲቋቋም እየጠየቁ ነው። ሟካ እንደሚሉት በሃያዎቹ ዕድሜ ባሉ ኬንያውያን ወጣቶች የሚመራው ተቃውሞ መጠነ ሰፊ ጥያቄዎችን ያነገበ ነው።
The pressure which is going to be applied by Gen Z.
ወጣቶቹ የሚያሳድሩት ጫና በብሔራዊ መንግስቱ ላይ ብቻ የሚወሰን አይደለም። እስከ ወረዳ አስተዳደሮች፣ እስከ ብሔራዊ ጉባኤና እስከ ቤተ ክርስቲያን አድረስ የሚወርድ ነው። በእኔ አመለካከት በኬንያ የሚመረጡ ሁሉ መሪዎች፣ ዜጎችና ሌሎች የሚመለከታቸው አካላት ትኩረት ሰጥተው እንደሚከታተሏቸው አውቀው እንዲነቁ የሚያደርግ ነው።
የኬንያ ገዢ ፓርቲ የሆነው ዩናይትድ ዲሞክራቲክ አሊያንስ ዋና ጸሐፊ ሴሎፋስ ማላላ በበኩላቸው ፓርቲያቸው መንግስት ማህበረሰቡን የሚያዳምጥበትና የሚያሳትፍበት ፕሮግራም እንደሚጀምር ተናግረዋል።
ንሙሂሙ ቪዮንጎዚ ወሲኩዌ ወናኩጃ ኮዋናንቺ ወካቲ ወኩራ
የፖለቲካ መሪዎች ወደ ህዝቡ መምጣት ያለባቸው ድምጽ ማግኘት ሲፈልጉ ብቻ መሆኑ የለበትም። ሰዎችን ማነጋገርና ማዳመጥ የሚኖርብናል።
አንዳንድ ተንታኞች በቅርቡ የተነሳው ተቃውሞ ኬንያውያን ቅሬታቸውን ማሰማት የሚችሉበት ቦታ ባለመኖሩና መንግስት ሊያወጣቸው በሚፈልጋቸው ህጎች ዙሪያ ህዝቡን ባለማወያየቱ የተፈጠረ ነው ይላሉ። በኬንያ አንድ ህግ ከመጽደቁ በፊት ዜጎች እንዲወያዩበት ህገ መንግስቱ ያዛል። ሆኖም የኬንያ አስተዳደሮች የህዝቡን ምላሽ ለማግኘት ጥረት ያደርጉ አይታይም። በመሐመድ ዮሱፍ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ተከታዩ ዘገባችን ደግሞ የአውሮፓ ምርጫን የሚመለከት ይሆናል። በፈረንሳዩ ምርጫ ያልተጠበቀ ውጤት የፈጠረው አጣብቂኝ ይላል። በፈረንሳዩ ከቀኝ ክንፍ ወጋ አጥባቂ ይልቅ ግራ ዘመሙ ፓርቲ ባለፈው እሁድ ምርጫ የበላይነት መያዙን ተከትሎ መንግስት ወደፊት የሚቀጥልበትን ፖለቲካዊ መፍትሄ ለማግኘት ውይይት ተጀምሯል። የፓሪስ ኦሎምፒክ 3 ሳምንታት ሲቀረው በተደረገው የእሁዱ ምርጫ የትኛውም ፓርቲ መንግስት ለመመስረት የሚያስችል ወሳኝ የበላይነትን ሳይዝ ቀርቷል። የአሜሪካ ድምጿ ሊሳ ብራንት ከመዲናዋ ፓሪ ወጣ አብላ በምትገኘው ኒው ፕሌዛንት ከላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
የምርጫው ውጤት አብዛኞቹ ፈረንሳውያን የተጠበቁት አልነበረም። የቀኝ ወጋ አጥባቂው ሳይሆን ግራ ዘመሙ ለኑቮ ፎን ፖፕሌር አዲስ ህዝባዊ ግንባር እንደማለት ነው የብሔራዊ ሸንጎውን አብዛኛ መቀመጫዎች ወስዷል። ጸረ መጤዎች ለሆነው ናሽናል ራሊ ትልቅ ሽንፈት ነበር። በመጀመሪያው ዙር ቀንቶት የነበረው የቀኝ ወጋ አጥባቂው ናሽናል ራሊ በስተመጨረሻው ውጤት የመሃሉን መንገድ ያዘውን የፕሬዝዳንት ኢማኑኤል ማክሮንን ሬኔሳንስ ተከትሎ በሶስተኝነት አጠናቋል። የማክሮን ፓርቲ ከተጠበቀው የተሻለ ውጤት ቢያስመዘግብም 100 የሚሆኑ መቀመጫዎችንና የበላይነቱን አጥቷል። ፕሬዝዳንት ማክሮን ወደፊት እንዴት መቀጠል እንዳለባቸው እስከሚወስኑ ጠቅላይ ሚኒስትር ገብርኤል አታል ለጊዜው በስልጣናቸው ይቀጥላሉ። ለግራ ዘመሙ ድል ማድረግና ለቀኝ ወጋ አጥባቂው ሽንፈት ሪፐብሊካን ግንባር በሚል አውራ ፓርቲዎች የፈጠሩት አንድነት አስተዋጽኦ እንዳደረገ በርካቶች ያምናሉ። ገዚኔ ዌበር ጀርመን ማርሻል ፈንድ በተሰኘው ተቋም ተንታኝ ናቸው።
ግራ ዘመሞቹ አዲስ ህዝባዊ ግንባርና ማክሮንን የሚደግፈው የቅንጅት ፓርቲ ሃንሰንብል ከሌሎቹ ጋር የትብብር ስምምነት የሚያደርጉበት ሁኔታ የመፈጠሩ ድል ከፍተኛ ነው ብዬ አስባለሁ።
ወደ ቀኝ የሚያደላውን ግን መካከለኛውን መንገድ ይዘው የነበሩት ፕሬዝደንቱና አጋር ፓርቲዎች አሁን ወደ ግራ ማዝመም ሊኖርባቸው ይችላል ተብሏል። ማክሮን ለሰባት ዓመታት አድርገው የማያውቁትን ከፖለቲካ ተቀናቃኞቻቸው ጋር ማስተዳደር ሊኖርባቸውም ይችላል ተብሏል። የፖለቲካ ተንታኟ ገዚኔ ዌበር እንደሚሉት ማክሮን ዩክሬንን፣ የአውሮፓ ህብረትን እንዲሁም ከአትላንቲክ ባሻገር ያለውን ትብብር የሚደግፈውን የውጭ ፖሊሲያቸውን ጠብቀው ሊቆዩ ይችላሉ። ከግራ ዘመሙ ጋር ትብብር የሚፈጥሩ ከሆነ ግን ማክሮን በሀገር ውስጥ የያዙትን ጡረታን እና ሌሎችንም ማሻሻያዎች የተመለከቱ አጀንዳዎቻቸውን እንዲያቆሙ ወይም እንዲያዘገዩ ሊገደዱ ይችላሉም ተብሏል። የግራ ዘመሙንና የቀኝ ወጋ አጥባቂውን ያፎካከረው የእሁዱ ምርጫ እንዲሁም ፈረንሳይ ውስጥ ያለው የፖለቲካ ክፍፍል ኑዊ ፕሌዘንስ በተሰኘችውና ከፓሪስ ወጣ ብላ በምትገኘው መንደር በግልጽ ተስተውሏል። ሉዊዝ ራጉ በመንደሯ ድምፅ ሰጥተዋል።
ለግራ ዘመሙ ድምፅ ሰጥቻለሁ። እኔ እማምንባቸውን እሴቶች ይከተላሉ።
ከአልጄሪያ ከመጡ ስደተኞች የተወለዱት ያኒና ከርኪኒም በዚሁ ስፍራ ድምፅ ሰጥተዋል። የቀኝ ወጋ አጥባቂው ፓርቲ አካሄድ ያሰጋቸዋል።
ሰዎች የሚያምኑባቸውን ነገሮች በመናገር ላይ ናቸው። በየቀኑ እያየነው ነው። ታሪክን አያስታውሱም። ይህ ያሳዝነኛል።
የቀኝ ወጋ አጥባቂው ናሽናል ራሊ ለአሁኑ በውጤቱ ባይደሰትም በደርዘን የሚቆጠሩ መቀመጫዎችን በሕግ አውጪ ምክር ቤት አግኝተዋል። ከሶስት ዓመታት በኋላ በሚደረገው የፈረንሳይ ፕሬዝደንታዊ ምርጫም ብርቱ ኃይል እንደሚኖረው ይጠበቃል። ሊሳ ብራያንት ከፈረንሳይ ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዜና ተኮር ዘገባዎች ተጠናቀቁ። ትንታኔያችን ይቀጥላል። የሁለተኛው ምዕራፍ የመጀመሪያው ዘገባችን ንግድና ምጣኔ ሀብት ነው። በጠቅላይ ሚኒስትሩ ምጣኔ ሀብታዊ ጉዳዮች ዙሪያ ማብራሪያ ጠይቀናል። የባለሙያዎች ምልከታና የያዝ ነው። ኢትዮጵያ ተጨማሪ ብድሮችን ለማግኘት ለአምስት ዓመታት ከአበዳሪ ዓለም አቀፍ ተቋማት ጋር እያደረገቻቸው ያሉ ድርድሮች በአብዛኛው ተቀባይነት እያገኙ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ እንዳሉት ይህም ከተሳካ ተጨማሪ 10.5 ቢሊዮን ዶላር ዶላር ኢትዮጵያ በቀጣይ አመታት ለታገኝ እንደምትችል ጠቁመዋል። በውጭ ምንዛሬ እጥረት እየተፈተነች ባለችው ኢትዮጵያ ተጨማሪ ፋይናንስ መገኘቱ ምጣኔ ሀብቱን ሊያነቃቃው እንደሚችል የሚናገሩት የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ግን ይህም ተጨማሪ እዳ ለሀገሪቱ እንዳያስከትል ከወዲሁ ትክክለኛ የልማት ስራዎችን መለየት እንደሚያስፈልግ ጠቁመዋል። አስማማው ነው ዘገባለው።
ሰኔ 27 ቀን 2016 ዓመተ ምህረት በዚህ ተወካዮች ምክር ቤት ተገኝተው በፌዴራል መንግስት የ2016 በጀት ዓመት የሥራ አፈጻጸም ሪፖርት ዙሪያ ከአባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ካነሷቸው ጉዳዮች መካከል ሀገራዊ የኢኮኖሚ ሁኔታ ይገኝበታል። የዋጋ ንረት፣ ሙስና፣ ከዓለም አቀፍ አበዳሪ ተቋማት ጋር እየተደረጉ ያሉ ድርድሮችና ሀገራዊ የግብርና ምርት ሁኔታ በአባላት በጥያቄ ከተነሱ ጉዳዮች መካከል ናቸው። ጠቅላይ ሚኒስትሩ የኑሮ ውድነትን በተመለከተ በሰጡት ማብራሪያ አንዳንድ አገሮች ከ60 እስከ 200 በመቶ የሚደርስ የዋጋ ንረት እንዳጋጠማቸው ገልጸዋል። የኢትዮጵያ አሁናዊ የዋጋ ንረት ደግሞ 23 በመቶ መሆኑን ተናግረዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና የዋጋ ንረት እየቀነሰ መምጣቱ ላይ በጠቅላይ ሚኒስትሩ ሀሳብ ቢስማሙም አሁን ያለበት ደረጃ በራሱ ግን ከፍተኛ የሚባል ነው ይላሉ።
በእርግጥ በፊት የነበረው እስከ 30 በመቶ በላይም የነበረ እንደነበረ የታወቀ ነው። አሁን ወደ 20 መሀል ላይ መሰለኝ 23-25 አካባቢ ገብቷል ብሎ ነው የገለጡት። በዛ መልኩ ሲገለጽ በእርግጥም እንደተቀነሰ አሃዞቹ ያሳያሉ። ግን 23-25 በመቶ ገና ከፍተኛ የኑሮ ቀውስ እንደሚያመጣ ግልጽ ነው። ደሞዝ ለምሳሌ ስንመለከት አብዛኛው ያለበት ቦታ ለመሆኑ ከዋጋ ግሽበቱ ጋር አብሮ ሊሄድ አልቻለም። በዚህም ምክንያት እንግዲህ አብሮ የሚያያዙ አሉ። ህዝቡ ገንዘብ ማጠራቀም ስለማይችል ዋጋ ግሽበቱ ጋር መቋቋም ያስቸግረዋል። እንደዚሁም ደግሞ ተጠቃሚው ማለት ነው የዚህን ዋጋ ግሽበት በመመልከት የማያስፈልግም የሚያስፈልግም ንብረቶችን ለመያዝ ሩጫ አለ። እንግዲህ እነዚህን ችግሮች ስንመለከት የዋጋ ግሽበቱ ለመቀነስ እየተደረገ ያለው ውጤት ያመጣ ቢሆንም በሌላ በኩል ያ የመጣው ውጤት እስከ መቼ ድረስ በዚህ ይቀጥላል? ምን ያሻሽል? መንግስት በምን ሊያሻሽል የሚችልበትን ለማስረዳትም የተሞከረበት ሁኔታ የለም። እንደዚሁ ብቻ ተቀንሷል የሚለው ቀርቦ ነው እንግዲህ የታለፈው።
የብሔራዊ ባንክን መረጃ ጠቅሶ ካፒታል የተሰኘ የአገር ውስጥ ጋዜጣ ያወጣው አሃዝ እንደሚያሳየው ደግሞ በሰኔ ወር የተመዘገበው የዋጋ ንረት በጠቅላይ ሚኒስትሩ ከተጠቀሰው በታች 19.9 በመቶ መሆኑን ይገልጻል። ይህም ባለፈው ዓመት ባንኩ የዋጋ ንረቱ ከነበረበት 29.3 የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከ20 በመቶ በታች አወርደዋለሁ በሚል ይፋ ያደረገው እቅዱ መሳካቱን ያሳወቀበት ነው። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ በእርግጥ የዋጋ ንረቱ እየቀነሰ ቢመጣም ቅናሹ አብዛኛው ማህበረሰብ የሚጠቀማቸው የፍጆታ እቃዎች ላይ ሳይሆን በቋሚ ንብረቶች ላይ በመሆኑ ውጤቱ መሬት ላይ ሊታይ አልቻለም ይላሉም።
የዋጋ ግሽበት በአጠቃላይ ኮንሰርን ጠቅላይ ሚኒስትሩም እንዳስቀመጡት ብሔራዊ ባንክም ማይዘገው ሪፖርት ወስደን ካየን በቁጥር ደረጃ እንደቀነሰ ያሳያል። ምናልባት ይሄ ብዙ ጥናት የሚፈልግ ሆኖ እንዳለ ሆኖ ግን ምናልባት የቀነሰበት ምክንያት እንደ ሪፖርት ላይ የወሰዱት የዛሬ ዓመት ላይ የናሽናል ባንክ ያወጣው የሞኒተሪ ፖሊሲ አለ። ዋጋ ግሽበትን ለመቀነስ የባንኮች የማበደር ላይ ሊሚት ተደርጎ ከባንኮች ከብሔራዊ ባንክ የመበደርን ላይ ያለውን የወለድ መጠን በመቀነስ ኢኮኖሚ ውስጥ ሊንቀሳቀስ የሚችለውን ብር በመገደብ ዋጋ ግሽበትን ለመቀነስ የተሞከረበት ሁኔታ አለ። ይህ ሲሆን ግን በተጨባጭ መሬት ላይ ያለውን ወርደን ስናይ የፕሮፐርቲ የምንላቸው መሬት፣ የመሬት ዋጋ፣ የቤት ዋጋ በመጠኑም የመቀነስ ሁኔታ ታይቷል። ሆኖም ግን እነዚህ ለምግብ ፍጆታ የሚውሉትን ኮንሱም ለኮንሳምፕሽን የሚውሉትን ከወሰድን ግን በተፈለጉ መጠን ዋጋውን ቀንሷል የምል እምነት የለኝ። ተናጆች ሊኖሩ ይችላሉ። በዚህ ላይ በሲግኒፊካንት ለውጥ ይኖራል ብዬ አላስብም።
ሌላው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው የገለጹት ኢትዮጵያ ተጨማሪ ብድሮች ለማግኘት ከዓለም አቀፍ የገንዘብ ተቋማት ጋር እያደረገቻቸው ያሉ ድርድሮችን በተመለከተ ነው። ለአምስት ዓመታት ከአበዳሪ ዓለም አቀፍ ተቋማት ጋር የተደረጉ ድርድሮች በአብዛኛው ተቀባይነት እያገኙ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ ይህም ከተሳካ ተጨማሪ 10.5 ቢሊዮን ዶላር ብድር ሊገኝ እንደሚችል ተናግረዋል። በውጭ ምንዛሪ ጥረት እየተፈተነች ባለችው ኢትዮጵያ ተጨማሪ ፋይናንስ መገኘቱ ኢኮኖሚውን ሊያነቃቀው እንደሚችል የሚናገሩ ዶክተር ዳኪቶ፣ ነገር ግን ይህም ተጨማሪ ዕዳ ለአገሪቱ እንዳያስከትል ጥንቃቄ ያስፈልጋል ይላሉ።
ብድሩ መገኘቱ አንደኛው የፋይናንሻል እንግዲህ እንደተቀመጠው ሪፖርቱ ላይ ጠቅላይ ሚኒስትሩም እንዳስቀመጡት ኮመርሻል ብድር አይደለም፣ የንግድ ብድር አይደለም። እነዚህ ብድሮች ከአይምኤፍ ከወርልድ ባንክ ብናገኛቸው ወለዳቸውን ማነሰኛ ስለሆነ እነዚህ አይነት ሪሶርስ ወይንም ብድር ኢኮኖሚ ውስጥ ኢንጀክት በሚደረግበት ሰዓት ላይ የተሻለ ነው ብዬ አስባለሁ። ከኮስቱም አንጻር ማለት ነው። የሚከፈለው የወለድ መጠንም ከኮመርሻሉ አነስተኛ ስለሚሆን ይሄ ሪሶርስ መገኘቱ ከኮመርሻል ከመውሰድ የተሻለ ነው ብዬ አስባለሁ። በዋናነት ግን 10 ቢሊዮንም ብር ከቢመጣ ፕሮዳክቲቭ የሆነ ነገር ላይ ምርታማና ምርታማነትን በሚጨምር ነገር ላይ ካልዋለ አሁንም ወደ መንግስት ተቋማት እየሄደና አስፈላጊ ነገሮች ላይ የሚውል ከሆነ ለሙስናዋን የሚያባብስ ከሆነ ብድሩ መምጣቱ የዳው ነው እንጂ የሚበዛው ኢኮኖሚ ላይ የገለጠ ጠቀሜታ ላይኖረው ይችላል ማለት ነው። ሰው የኔ እምነት ይሄ የሚመጣው ብር ኢኮኖሚው ላይ ጠቀሜታ የሚኖረው ለምን ፐርፐስ ለምን አላማ እናውላለን የሚለው ነው ብዬ ነው ማስቦ ማለት ነው። ስለዚህ ኢኮኖሚውን ሊያነቃቁ የሚችለው ሴክተር ላይ ታልሞና ታቅዶ ከተሰራ የ10 ቢሊዮን ሲግኒፊካንት የሆነ ወይም የጎላ ኢኮኖሚ ላይ የጎላ ጠቀሜታ እንደሚኖረው ገምታለሁ ማለት ነው።
የምጣኔ ሀብት ባለሙያው አቶ ክቡር ገናም በዚህ ሀሳብ ይስማማሉ።
ተስፋ ነው ተስፋ እንበለው፣ ምክንያቱም በዛው አንጻር የሀገሪቷ ብድርም ከፍ ይላል ማለት ነው። አሁን ካለው በ10.5 ቢሊዮን ያድጋል ማለት ነው። አብዛኛው ይሄ ብድር የበፊቶቹን ብድርም ለመክፈል የሚረዳና በተለይ ደግሞ አሁን እየተዛባ ያለው የዚህ የውጭ ምንዛሪ ሁኔታን ለማስተካከል ከዛም ተነስቶ ሌሎች ሊወሰዱ የሚገባቸው የተባሉ ጉዳዮች አሉ። ለምሳሌ የብርን እና የዶላርን ልውውጥ የበለጠ ብርን ለማዳከም እንዳስፈለገ እና በዛ ስምምነት መሰረት ይመስለኛል ይሄ ብድር ሊመጣ የተፈለገው። እንግዲህ ውጤቱ መጀመሪያ ከተገኘ ለዛ ለተገኘው ገንዘብ እንዳሉ ትክክለኛ ፖሊሲዎች ቀርበው ሀገሪቷን እድገት ሊያሳድጉና በዛውም አሁን እያደገ ያለውን እዳ ለመክፈል የሚያስችል ኢንዱስትሪም ሆነ የሰርቪስ አገልግሎቶች እየሰፉ የሀገሪቷ የውጭ ምንዛሪም ሊያድግ የሚያስችልበትን ሁኔታ እንዲፈጥር ካልተደረገ ተመልሶ ወደ ኋላ ነው የምንሄደው እንጂ ወደፊት ልንሄድ አንችልም።
ሀገራዊ የግብርና ምርትን በተመለከተ በተያዘው የምርት ዘመን ወደ 597 ሚሊዮን ኩንታል የሰብል ምርት ይገኛል ያሉት ጠቅላይ ሚኒስትር አብይ አህመድ ይህም ካለፈው ዓመት በ200 ሚሊዮን ኩንታል ብልጫ እንዳለው ተናግረዋል። በኢትዮጵያ ያሉ ኢኮኖሚያዊ ችግሮችን በአብዛኛው መፍታት የሚቻለው ምርታማነትን በማሳደግ መሆኑ የሚናገሩት በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ መንግስት ከቁጥር ባለፈ መሬት ላይ ምርታማነትን ለማሳደግ መስራት ይኖርበታል ይላሉ።
የሌሎች ሀገር ላይ የዋጋ ግሽበት ትልቅ ሊሆን ይችላል፣ ግን የሌሎች ሀገር አትሊስት የሆነ በሀገራቸው ሰልፍ ሰፊሸንት የሆኑበት የሚያመርቱት ነገር ይኖራል ማለት ነው። እኛ ሀገር በተለይ ጥሩ የምግብ ችሎታዎች ሞርተን ካየን ከጤፍ በስተቀር እኮ ከውጭ ማይመጣ ነገር የለም። ቲማቲምም እኮ ከሱዳን የምናመጣ ሀገር ያለ ነው ማለት ነው። በእንደዚህ ሌቨል ኢንፍሌሽንን ሙሉ በሙሉ መቆጣጠር አይቻልም። የኢንፍሌሽን መቀነስ የሚቻለው በአንድ ሀገር ላይ ያለውን ምርታማነት መጨመር ነው። ሰው ከዚህ ጋር ተያይዞ አግሪካልቸር ሴክተሩ ተጠናክሮ የሚሄድበት እንግዲህ ቅድም እንዳነሳሁት ያለመረጋጋቶች አሉ። እነሱንም ብዙ ነገሮችን እንግዲህ መውሰድ ይፈልጋል ብዬ አስባለሁ። በዋናነት ግን ምርታማነትን የሚጨምርበትን ሁኔታ መፈለግ እንዳለበት ነው ማስበው ማለት ነው።
አቶ ክቡር ገና በበኩላቸው ሀገራዊ የሰላም ሁኔታውን ማሻሻል ትኩረት ሊሰጠው ይገባል ይላሉ።
ሀገሪቷ የተሻለ ሁኔታ ቢኖራት ነው የዓለም መንግስታትና የዓለም የፋይናንስ ኢንስቲትዩሽን ይሄን ያህል ገንዘብ ለማበደር የቻሉት በሚል ሰበብ ብዙዎቹ ወደ ሀገሪቷ ሊመጡ የሚችሉበትን ሁኔታ ያሳያል። ስለዚህ ተስፋ ይሰጣል፣ ኮንፊደንስ ይሰጣል። እንግዲህ እነዛ ኮንፊደንሶች ወደ ስራ ተለውጠው የኢኮኖሚ እድገት እንዳመጡ ከተደረገ እንግዲህ ተስፋው የተሻለ ይሆናል የሚል ነው። ዋናው መሰረታዊ ጉዳይ የምለው የዚህ ጦርነቱና በየክልሉ ያለው የሰላም ማጣት እሱም ካልተስተካከለ አስቸጋሪ ነው እድገትን በዚህ በቀላሉ ለማምጣት።
በበጀት አመቱ ከመርትና ከአገልግሎት ወጪ ንግድ 10 ቢሊዮን ዶላር ከኋላ አገልግሎት 6.5 ቢሊዮን ዶላር እንዲሁም ከውጭ ቀጥታ ኢንቨስትመንት 3 ቢሊዮን ዶላር መገኘቱን የተናገሩት ጠቅላይ ሚኒስትር አብይ አህመድ በምክር ቤት አባላት ባጽኖት የተነሳውን የሙስና ጉዳይ ለመዋጋትም መንግስታቸው ቁርጠኛ እንደሆነ ገልጸዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሐምሌ 2016 ዓ.ም መሰናዷችን ነው። ዝግጅታችንን እየፈጸምን ነው፣ እያገባደድን ነው። የመጨረሻው ዘገባችን የአሜሪካ ድምጽ ልዩ ዘገባ ነው። ከባህርና ከአየር ላይ ስደተኞችን የመከላከል ሁኔታ በዩናይትድ ስቴትስ ይመለከታል። በዩናይትድ ስቴትስ ደቡባዊ ጫፍና በኩባ መካከል በፍሎሪዳ ሰርጥ የሚባል የውሃ አካል አለ። በየቀኑ የባህር ዳርቻ ጥበቃ ተሽከርካሪዎች በእነዚህ የውሃ አካላት ላይ አልፈው በህገ ወጥ መንገድ ወደ ዩናይትድ ስቴትስ ለመግባት የሚጥሩ ስደተኞችን ይቆጣጠራሉ። የአሜሪካ ድምጿ የዋሽንግተን ከፍተኛ ዘጋቢ ኬሮላይን ፐርሲቲ ይህ የሚደረግበትን ሙሉ ሂደት ተከታትላ ያሰናዳችው ዘገባ ይቀጥላል። በፍሎሪዳ ከሚገኘው ከኬይ ዌስት ዓለም አቀፍ የአየር ጣቢያ እያኮበኮብን ነው። ነገር ግን ጉዟችን መዳረሻ ያለው ሳይሆን ሌሎች ወዳሰቡበት እንዳይደርሱ ለማስቆም ያለመ ነው። የዩናይትድ ስቴትስ የጠረፍ ተቆጣጣሪ ጥበቃዎች በኬይ ዌስት እና በኩባ መካከል ያለውን የውሃ አካል በየዕለቱ ይዞሩታል። ፍለጋቸው ወደ አሜሪካ ደህንነታቸው ባልተጠበቁ ጀልባዎች ተደብቀው ለመግባት የሚጥሩ ህገ ወጥ ስደተኞች ላይ ያነጣጠረ ነው። የአሜሪካ ድምጽ ከኤችሲ 144 የቅኝት አውሮፕላን ባልደረቦች ጋር አብሮ እንዲጓዝ ልዩ የሆነ ፍቃድ አግኝቷል። ጠረፉ ጠባብ በሚባለው የሰርጡ አካል 150 ኪሎ ሜትር ርቀት ያለው ሲሆን 1800 ሜትሮች ጥልቀትም አለው። ኢጄ ከኒንግሃም የአውሮፕላኑ አብራሪ ናቸው።
በአደገኛ የውሃ አካል ውስጥ ትናንሽ ጀልባዎች እንዳሉ ይሰማናል። ወደ አሜሪካ ለመድረስ እየሞከሩ እንደሆነ ይገባኛል። ነገር ግን ደህንነታቸው የተጠበቀ መሆኑን ማረጋገጥ አለብን።
የበረራ አባላቱ የሚፈልጉት ለየት ያለ ነገር ነው። የአሳ ማጥመጃ ጉዞ አለም የቤተሰብ ሽርሽር ጀልባዎችን ሳይሆን ያረጀ የሚመስሉ ጀልባዎችን ነው የሚፈልጉት።
ገመድ፣ በርሜልና የወዳደቁ እንጨቶች አንድ ላይ ተይዘው የተሰራ የውሃ ላይ ጀልባ አይተን ነበረ።
ጠረፍ ጠባቂዎቹ የኩባ የውሃ ክልል ውስጥ ሌላ በቤት ውስጥ የተሰራች አንዲት ጀልባ ይዘዋል። ቢላይን ዊልስ የጠረፍ ጠባቂዎቹ የኤሌክትሪክ ቴክኒሽያን ናቸው።
የራዳር ግንኙነት ነበረን። ስለዚህ እሱን ለማየት ሄድን። በአየር የሚሞላና ሁለት ሰው መጫን የሚችል ጀልባ ሲሆን ከጀርባው ሰውየው የያዘው ነገር እንደ ሞተር ነበረ።
እንደ ወለስ ያሉ ባለሙያዎች ለደህንነት ሲባል በምስል ማስቀረት ያልቻልናቸውን የኢንፍራሬድ ጨረሮችን በመጠቀም በጨለማ የሚጓዙ ጀልባዎችን ማየት የሚያስችል የራዳር እይታ መቆጣጠር ያላቸው። የአቪዬሽን ጥገና ባለሙያው ሮበርት ዴፕ ስደተኞች በእንደዚህ አይነት ሁኔታዎች በተለያየ መንገድ ምላሽ ይሰጣሉ ይላሉ።
እኛን ለመሸሽ ነው የሚሞክሩት። ከወጥመድ ለማምለጥ ዝቅ ይላሉ፣ ራሳቸውን ይሸፈናሉ፣ ለመከላከልም ይሞክራሉ። ሌላ ጊዜ ደግሞ ወደ እኛ እየጠቆሙ ለማሳየት ይሞክራሉ። እዚያ እያዩን ናቸው ይላሉ።
በዛሬው በረራ ላይ ያጋጠመው ይህንና ሌሎች እይታ ውስጥ የሚገቡ ጀልባዎች እምብዛም አሳሳቢ አይደሉም። ቢሆንም ግን የአውሮፕላኑ አብራሪ ውሃ ላይ ላሉ ባለሙያዎች የሬዲዮ መልእክት ይልካሉ።
እንዲያ ባለ ጊዜ ኢላማ የሚፈልጉ ፍለጋ ላይ የተሰማሩ ብዙ ሰዎች አሉን።
ሉቴነንት ሳሙኤል ክራውከር በፍሎሪዳ ሰርጦች ካሉት 8 የጀልባ አዳኝ ቡድኖች አንዱ የሆነው የሬይመንድ ኤቨንስ ዋና ኃላፊ ናቸው። አውሮፕላኖቹ ትናንሾቹን ጀልባዎች ወደ አስፈላጊው ስፍራ ሲመሩ፣ መርከቦቹ ተጓዦቹን ይቀበላሉ። አንድ ምሽት መርከቡ በመቶዎች የሚቆጠሩ ኩባውያንን ለቀናት ያቆየ ሲሆን አብዛኞቹም ወደ ኩባ ተመልሰዋል። ክራክወር በሄይቲ ጀልባ ላይ በመሆን ውሃውን ይቃኛሉ።
በጣም የሚያደክም ምሽት ነው። ነገር ግን አንዳንዶቹ መርከቦች በእርግጠኝነት እየሰመጡ ነበረ። ስለዚህ እነሱን መታደግ ትልቅ እድል ነው። በአንድ መርከብ ላይ 94 በመሆን ከሌሎች የጠረፍ ጠባቂዎች ጋር የክልከላ ስራዎችን ሰርተናል። በሄይቲ እንዳለው 20 አሊያም በኩባ እንዳለው 30 ሳይሆን በአንድ መርከብ ላይ የሚሆነው የጠረፍ ጠባቂ ቁጥር የላቀ ነው።
ባለፈው ዓመት 1800 የሄይቲና 6600 የኩባ ዜጎች ወደ ሀገራቸው ተመልሰዋል። በባህርና በሰማይ በመሆን ከኬይ ዌስት ፍሎሪዳና ከኩባ ለተጠናቀረው የኬሮላይን ፐርሲቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከታተላችሁት እንግዲህ በአሜሪካ ድምጽ ዋሽንግተን ዲሲ ዘጋቢዋ ካሮላይን ፐርሲቲ በልዩ ፍቃድ በዩናይትድ ስቴትስ የባህርና የአውሮፕላን ጠለይ በመሳፈር የሰራችውን ዘገባ ነበረ። አድማጭ ተመልካቾቻችን ከምሽቱ 4 ሰዓት ሌል ጥቂት ደቂቃዎች ናቸው የቀሩት። አብራችሁን ስለቆያችሁ ስለነበረን ቆይታ እናመሰግናለን። ኤደን ገረመው መሰናዶን በመምራት አብሬያችሁ ቆይቻለሁ። አስተያየት ወይ ጥያቄ ቢኖራችሁ የአምሃሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። ስልክ ቁጥራችሁንም ብትተውልን እኛም ደውለን አስተያየትን እንወስዳለን። ኤደን ገረመው በድጋሚ አብሬያችሁ ነበርኩ። ቆንጅት ታዬ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን በማቀናበር አብሮን ነበር። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን። ከመላ የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን። Thank you.